አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ጀምሮ እስከ ቁጥር 27 ላይ ሌላ መጠንቀቅ ያለባቸውን ነገር የሚያስተምራቸውን እናያለን። ከዓለም ተጠንቀቁ፣ ከጥላቻ ተጠንቀቁ፣ ካለመታዘዝ ተጠንቀቁ፣ ግን ከዚህኛው ደግሞ መጠንቀቅ ያስፈልጋል። ብርሃን ወደ ሆነ ወደ እግዚአብሔር ከመጣን መላቀቂያ የሚያላቀቀን አንዱ ጨለማ ደግሞ የሚከተለው ነው። እሱን አነብላችኋለሁ። አንብበን እንጀምርና አብረን እናጠናለን ማለት ነው። የእግዚአብሔርን ቃል ቁጥር 18 ልጆች ሆይ መጨረሻው ሰዓት ነው። የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተም ከቅዱሱ ቅባት ተቀበላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተም ደግሞ በወልድና በአብ ትኖራላችሁ። እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ ይላል። እንጸልይና አጭር ጸሎት አብረን ለማጥናት እንሞክራለን። እግዚአብሔር ብርሃን ነው ተብሎ ተጽፏል። ጌታችን ሆይ የሕይወት ብርሃን ስለበራልን እናመሰግንሃለን። ጨለማችን ስለተገፈፈልን እናመሰግንሃለን። በብርሃን እንድንመላለስ ጌታ እግዚአብሔር ሆይ በነጻነት እንድንኖር በክርስቶስ ስላገኘነው ነጻነት እናመሰግንሃለን። እግዚአብሔር ሆይ ስለዚህ መልእክት አመሰግንሃለሁ። ስለ አንደኛ ዮሐንስ መልእክት እግዚአብሔር አምላካችን እናመሰግንሃለንና አሁንም እንድታሳየን ብርሃንህን እንድታበራልን እንጸልያለን። ጌታ እግዚአብሔር ሆይ በአንተ መኖር ማለት በጣም ከፍ ያለ ሐሳብ ነው። እግዚአብሔር አምላክ ሆይ ዋጋውን አሳየን፣ የመዳንን ዋጋ አሳየን፣ የዘላለም ሕይወትን ዋጋ አሳየን። ተናገረን ሁላችንን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ሌላ አንድ የመጨረሻ ተግዳሮት ነው በምዕራፍ 2 የምናየው። ልክ እንደ ዓለም ሁሉ ማለት ነው። እግዚአብሔር ብርሃን ስለሆነ፣ እግዚአብሔር እውነት ስለሆነ፣ እንግዲህ እግዚአብሔር ብርሃን ነው ስንል በምግባሩ ፍጹም ነው፣ ጨለማ በእርሱ ዘንድ የለም፣ ሐሰት በእርሱ ዘንድ የለም። እግዚአብሔር እውነት ነው፣ እግዚአብሔር ብርሃን ነው ነው እና በእግዚአብሔር የዳነ ሰው ከእግዚአብሔር ጋር ኅብረት ያለው ሰው ቃሉን ይታዘዛል። ከእግዚአብሔር ጋር ኅብረት ያለው ሰው ወንድሞችን ይወዳል። ከእግዚአብሔር ጋር ኅብረት ያለው ሰው ዓለማዊነትን መለኪያውን ሁሉ ይጸየፋል። ከእግዚአብሔር ጋር ኅብረት ያለው ሰው እግዚአብሔር ብርሃን ስለሆነ፣ እግዚአብሔር እውነት ስለሆነ ከስህተት ከኑፋቄ ጨለማ በመላቀቅ በእውነት ላይ ይተከላል ነው። አንዱ ይሄ ነው። በእውነት ላይ ይተከላል። ራስን ከኑፋቄ ጨለማ ስለመጠበቅ ነው ደግሞ የሚያስተምሩት ከቁጥር 18 ጀምሮ። አሁን ቁጥር 15 ጀምሮ ራስን ከዓለም ስለማላቀቅ አይደል? ራስን ከዓለም ስለማላቀቅ። ቀጥሎ ደግሞ በእግዚአብሔር ቤት ውስጥ ሆኖ ክርስቶስን ከሚቃወም ከክርስቶስ ተቃዋሚ ትምህርትና አስተሳሰብ መጠበቅና መጠንቀቅ ያስፈልጋል። ከእግዚአብሔር ጋር ያለንን ኅብረት የሚፈታተነው ዓለም ብቻ ሳይሆን ከእግዚአብሔር ጋር ያለንን ኅብረት የሚፈታተነው በእግዚአብሔር ቤት ውስጥ ያለ ኑፋቄ ነው።
የኑፋቄ አስተሳሰብ ኑፋቄ ማለት ስህተት ግማሽ ማለት ነው አረ ኑፋቄ ማለት ግማሽ እውነት ግማሽ አሰት ማለት ነው ከፊሉ እውነት ከፊሉ ውሸት ኑፋቄ ማለት እሱ ነው ኑፋቄ ስንል ምናልባት እንትን ሆኖባቸው አሁን ነፈቀ መንፈቅ ማለት አሁን መንፈቀ አመት ማለት ግማሽ ማለት አረ 6 ወር መንፈቀ ሌሊት ማለት ግማሹ ሌሊት ሲሆን አረ የሌሊት ግማሽ መንፈቀ ትምህርት ደግሞ የትምህርት ግማሽ ማለት ነው አለው እውነት አለው ክርስቶስ ግን የክርስቶስ ተቃዋሚ የሆነ ከዚህ መጠበቅ ደግሞ በጣም ያስፈልግ እውነት የበራለት ሰው እግዚአብሔር ብርሃን ስለሆነ ስሙኝ ወገኖች እግዚአብሔር ብርሃን ስለሆነ ብርሃን የበራላቸው ከሐሰት ጋር አይተባበሩ በዚህ ነው አንዱ መታወቂያቸው እግዚአብሔር የበራላቸው ከእግዚአብሔር ጋር ህብረት ያላቸው ሐሰትን ይጸየፋሉ ስህተትን ይጸየፋሉ ከስህተት ጋር አይዳበሉም ከስህተት ጋር አይዳበሉም ለምን ህብረታችን ከእግዚአብሔር ጋር ነው እግዚአብሔር ደግሞ ብርሃን ነው እና ቁጥር 18 ጀምሮ እስከ ቁጥር 21 ድረስ ሐሰት የክርስቶስ ተቃዋሚ counterfeit ተመሳሳይ ነገር ሁሉ ጊዜ አለ ይላቸዋል ተመሳሳይ ትምህርት ተቃዋሚ አስተሳሰብ ሁሉ ጊዜ አለ ለምን የመጨረሻው ዘመን አንዱ ባህሪ ነው የመጨረሻው ሰዓት አንዱ ባህሪ ነው የመጨረሻው ዘመን እየተቃረብን በመጣን ቁጥር እንግዲህ አሁንኛ ያለ ነው ቀደም አስቀድሞ በመጀመሪያው ክፍለ ጊዜ እንዳነሳ ነው ጨለማው ያለፈ ብርሃን እየመጣ ነው በመሃል ነው ያለ ነው ሶ ብርሃን ይመጣል ሙሉ የሆነ እሱ እስኪመጣ ድረስ ወደዛ ፍጻሜ በተጠጋን ቁጥር ወደ ፍጻሜው በሄድን ቁጥር የመጨረሻው ዘመን አንዱ ባህሪ የስህተት ጨለማ መብዛት ነው የስህተት ጨለማ የኑፋቄ ጨለማ መብዛት ነው ቁጥር 18 መጨረሻው ሰዓት ነው የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይላል መጨረሻ ላይ የክርስቶስ ተቃዋሚ ይመጣል ይሄ መጽሐፍ ቅዱስ በግልጽ ያስተምረናል እኔ ክርስቶስ ነኝ ብሎ የሚገለጥ አምልኮን የሚቀበል መገዛትን የሚቀበል ሰዎችን የሚያስገዛ የአመጽ ልጅ መጨረሻ ላይ ይመጣል ይሄን ታውቃላችሁ ክርስቶስ ከመምጣቱ በፊት አመጸኛው እንዲሁም አስቀድሞ ይገለጣል መጽሐፍ ቅዱስ እንደሚነግረን ሁለተኛ ተሰሎንቄ ላይ ላንብብላችሁ ሁለተኛ ተሰሎንቄ ምዕራፍ 2 ላይ የጌታ ቀን ደርሶ ቁጥር 2 ጀምሮ የጌታ ቀን ደርሷል ብላችሁ ከአምሯችሁ ቶሎ እንዳትናወጡ እንዳደነግጡም ለምናችኋለን ማንንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም የጥፋት ልጅ የአመጽ ሰው አንድ ሰው ይመጣል ሳይገለጥ አይደርስም ይላል ባህሪውን ሲናገር እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው አምላክ እኔ ነኝ ብሎ አምልኮን አክብሮ መከበርን ዲማንድ የሚያደርግ ማለት ነው ይመጣ እንደዚህ አይነሰው ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁ ምን በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለው አሁን ታውቃላችሁ የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ የእግዚአብሔር መንፈስ የቤተ ክርስቲያን መኖር ማለት ነው በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል ስለዚህ ድንቆችን ታምራትን አምልኮን ዲማንድ በማድረግ የሚገለጥ ሐሰተኛው ክርስቶስ የምንለው ይገለጣል የአመጽ ልጅ ማለት ነው ይሄ አስቀድሞ በዳንኤል መጽሐፍም ተነግሮ ነበር ዳንኤል ምዕራፍ 11 ላይ ተነግሮ ነበር የጥፋትን ርኩሰት የሚያቆም እንደሚመጣ ተነግሮ ነበር በመካከል እንግዲህ እሱስ ከሚገለጥ ድረስ በዚያን ዘመን በሚፈቀድለት ዘመን እስኪገለጥና ዓለምን በሙሉ እኔ እግዚአብሔር ነኝ ብሎ እስከሚያሰግድ ድረስ ግን እጅግር አጣጥፎ ግን አይቀመጥም እስከዚያ ድረስ ግን በተለያየ መልኩ እየተገለጠ ይገኛል በቤተክርስቲያን ታሪክ በዓለም ታሪክ ውስጥ ተገልጧል በጣም ብዙ ጊዜ የአመፃ ልጅ መንፈስ እግዚአብሔርን የሚቃወም መንፈስ የክርስቶስ ተቃዋሚ መንፈስ ክርስቶስን ዝቅ የሚያደርግና ራሱን ከፍ የሚያደርግ መንፈስ ግን በየጊዜው ግን በምስጢር ግን ይሰራል ምስጢሩ አሁን ይሰራል መጨረሻ ላይ ግን ይገለጣል እስከ መጨረሻ ላይ እስከሚገለጥ ድረስ ግን ዝም ብሎ አይቆይም በመካከል በምስጢር ይሰራል ይላል እንግዲህ በታሪክ ውስጥ በጣም ብዙ ተከስቷል ይህንን የጥፋት ርኩሰት ያቆሙ እስራኤልን እስራኤል በኪዳኗ እግዚአብሔርን የምታከብ እግዚአብሔር የሚከበርባቸው ነገሮች ለጥፋት የተጠቀሙ በጣም ብዙ ጊዜ ተከስቷል። በቤተ መቅደስ ተከስቷል። በቤተ መቅደስ መፍረስ በሮማውያን በተለያየ መንገድ ተከስቷል። በቤተ ክርስቲያን ታሪክ ውስጥም የክርስቶስን ዝቅ የሚያረጋው መንፈስ ይገለጥና ይሰራና መጨረሻ ላይ ወደ ክላይማክስ ይመጣል። አንዴ በድንገት እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ አምልኩኝ ብሎ አይገለጥም። ቀስ እያረገ ይገለጣል። ይሄ አሁን በጣም ግልጽ ነው። እኔ እግዚአብሔር ነኝ ብሎ ለመገለጥ መጀመሪያ ቀስ እያረገ የሚሰራ መንፈስ ግን አለ። የሚሰራ መንፈስ እሱ ነው ኑፋቄ። እሱ ነው ኑፋቄ። ጌታችንም በመጨረሻው ዘመን ይገለጣል ብሏል። በማቴዎስ ወንጌል ምዕራፍ 24 ላይ ሲጠይቅ ተጠንቀቁ አለ ጌታችን። ተጠንቀቁ ብዙዎች በስሜ ይመጣሉና እኔ ክርስቶስ ነኝ እያሉ ይመጣሉና እና እስኪገለጥ ድረስ በጣም ብዙ ሐሰተኛ ክርስቶሶች እና ሐሰተኛ ነቢያት የክርስቶስን ማንነት ዝቅ የሚያረጉ የአምላክነትን ክብር የጌትነቱን ክብር ራሳቸው የሚሸሙ ሰዎች ይነሳሉ ብሎ ጌታችን እንደተናገረ፣ በዚህም እንግዲህ ዮሐንስ የሚነግረን የመጨረሻው ሰዓት ነው። በመጨረሻው ሰዓት የክርስቶስ ተቃዋሚ ይመጣል፣ ዘ አንታይ ክራይስት። በነገራችን ላይ ዋናው የኑፋቄ መለኪያ ይሄን አንደኛ ዮሐንስ መግቢያ ላይ ስንነጋገር የተነጋገርን ይመስለኛል። መለኪያው በዚያን ጊዜ የተገለጠው የክርስቶስን ክብር ዝቅ የሚያረግ ማለት ነው። ይሄ ዋና ክርስቶስ ላይ ያተኮረ ነው። ክርስቶስ ተኮር ነው። የተለያየ አይነት ትምህርቶች ሊኖሩ ይችሉ ይሆናል። ክርስቶስን ከነካ ግን አለቀ። ማዕከሉን ነካ ማለት ነው። አሁን እዚህ ላይ ማዕከሉን የተነካው ክርስቶስ ነው የተነካው። የተለያዩ ጥቃቅን ልዩነቶች ሊኖሩን ይችላሉ። ክርስቶስ ከተነካ ግን ልዩነት ሳይሆን ከዛ በላይ ነው። ቁጥር 21 እስከ 23 ላይ ይነግራችኋል ያን ጊዜ የነበረውን የኑፋቄ ማንነት። እውነትን ታውቃላችሁ እናንተ ይላችኋል ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብና ወልድ የለውም። ወልድን ስለካደ አብ ራሱ የለውም። ወልድን የሚክድ ማለት ነው። ወልድን የሚክድ ክርስቶስን ዝቅ የሚያደርግ የኢየሱስን ክብር አይ ቲንክ በዚያን ጊዜ ባለፈውም እንዳየነው የኢየሱስን ሰው ሆኖ የመጣው ኢየሱስ ክርስቶስ በእግዚአብሔር የተቀባው ዘ አኖይንትድ ዋን አምላክ የሆነው የከበረውን ክርስቶስን የሚክድ የክርስቶስን ማንነት ዝቅ የሚያደርግ አስተምህሮ ስለነበረ ክርስቶስን ዝቅ የሚያደርግ ተቃዋሚውን ትምህርት ጳውሎስ ዮሐንስ ከማን ጋር ያገናኘዋል? የክርስቶስን ክብር ዝቅ የሚያደርገው ወደፊት ከሚመጣው የክርስቶስ ተቃዋሚ ጋር ያገናኘዋል። የእሱ መንፈስ ነው። ክርስቶስን አሁን ዝቅ የሚያደርገው የእሱ መንፈስ ነው። ኢየሱስን ክርስቶስ አይደለም የሚለው መንፈስ የክርስቶስ ተቃዋሚ መንፈስ ነው። አሁን እየሰራ ነው ይላል። እንዲያውም ያን ጊዜ ይሄ ትምህርት የተስፋፋው ክርስቶስን ዝቅ የሚያደርገው የክርስቶስን ክብር ዝቅ የሚያደርገው ትምህርት የተስፋፋው አብረዋቸው በነበሩ የቤተ ክርስቲያን ምዕመናን ነው። እኛ ዘንድ የነበሩ ቁጥር 19 አሁን ወጥተዋል፣ ሊገለጡ ወጥተዋል፣ ግን ከእኛ ጋር ነበሩ፣ ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። መካከላቸው የነበሩ ሰዎች ያስነሱት ነው። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ የኤፌሶንን ሽማግሎች ሲያስተምር እንደተናገረው ማለት ከመካከላቸው ይነሳሉ እንዳለ ከመካከላቸው ተነስተዋል። ምን አይነት ሰዎች? ኢየሱስን የኢየሱስን ክብር ዝቅ የሚያደርጉ ክርስቶስ አይደለም ብለው የሚያምኑ በእግዚአብሔር የተቀባ የተለየ የእግዚአብሔር መሲህ የሆነውን ክርስቶስን ክብሩን ዝቅ የሚያደርጉ አምላክነቱን የሚክዱ የክርስቶስን አምላክነት የክርስቶስን ወልድነት የሚክዱ ወልድን የካዱ ወልድን ዝቅ ያደረጉ አስተሳሰቦችና ትምህርቶች ነበሩና ከምን አንጻር ነው የሚያዩ? ከመጨረሻው አንጻር ነው የሚያዩ። የመጨረሻው መንፈስ ነው አሁን እየሰራ ያለው ይላል። የመጨረሻው መንፈስ ነው አሁን እየሰራ ያለው። ስለዚህ ዮሐንስ የሚጽፍላቸው ክርስቲያኖች እግዚአብሔር ብርሃን ስለሆነ ብርሃን የሆነውን እግዚአብሔርን ስለሚያውቁ ከእንደዚህ አይነት የመጨረሻው ዘመን ምልክት ከሆኑ ንፋቄዎች ይሸሻሉ፣ ይጠነቀቃሉ። ዓለምንና በዓለም ያሉትን ብቻ ሳይሆን አትውደዱ፣ ከነዚህም ይወጣሉ፣ ከነዚህም ይለያሉ፣ ከነዚህም ራሳቸውን ይጠብቃሉ፣ ከኑፋቄ ራሳቸውን ይጠብቃሉ። እግዚአብሔር ብርሃን ስለሆነ ከጨለማ ራሳችሁን ጠብቁ ነው የዚህ ትምህርት። እግዚአብሔር ብርሃን ስለሆነ ከሐሰት ጨለማ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ ይልና እንዴት እንደሚከላከሉ ያነሳላቸዋል። እነሱን ቶሎ ቶሎ ብዬ ላሳያችሁ፣ ሰዓቱ አጭር ነው። ይህንን ለማየት ግን ምዕመናኑን በምን እንደሚያበረታታ ልንገራችሁ። እንዴት ነው የምንሸሸው ከእንደዚህ አይነት ኑፋቄ? በተደጋጋሚ የሚያነሳላቸው አንዱ እውነት እናንተ በመንፈስ ቅዱስ አማካኝነት ታውቃላችሁ ይላል። ኑፋቄን መከላከያው ታውቃላችሁ እወቁ ነው። በመማር በማወቅ ሐሰትን የምንጸየፈው ሐሰትን በመጸየፍ ብቻ አይደለም፣ ሐሰትን የምንጸየፈው እውነትን በማወቅ ነው። እናንተ ግን እውነትን ታውቃላችሁ ነው የሚላችሁ። እውነትን ታውቃላችሁ በመንፈስ ቅዱስ። መንፈስ ቅዱስ በውስጣችሁ ስለሚኖር እቺን በደም ማንሳት ፈልጋለሁ። መንፈስ ቅዱስ በውስጣችሁ ስለሚኖር መመናንን በሙሉ ማለት ነው። መንፈስ ቅዱስ በውስጣችሁ ስለሚኖር እሱ ስለሚያሳውቃችሁ እሱ ስለሚያስተምራችሁ ታውቃላችሁ። እንዴት እንሸሻለን? በማወቅ ላንብብላችሁ የሚነግራችሁን ቁጥር 22 ይቅርታ ቁጥር 23 ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። እና እናንተስ ይቅርታ መጀመሪያ ከቁጥር 20 ጀምር ይቅርታ ቁጥር 20 ላይ እናንተም ከቅዱሱ ቅባት ተቀበላችኋል። ከቅዱሱ ቅባት ተቀበላችኋል፣ መንፈስ ቅዱስ ማለት ነው። ሁሉንም ታውቃላችሁ ይላል። ከቅዱሱ ቅባት ስለተቀበላችሁ ሁሉንም ታውቃላችሁ ሲል እንደ ሁሉን እውነት ታውቃላችሁ ለማለት ፈልጎ አይደለም። ሁሉንም አያውቁም። ሁሉን ልናውቅ አንችልም። መጽሐፍ ቅዱስ እንደሚነግረን ከእውነት ከፍለን እናውቃለን ነው የሚለው። ሁሉንም ታውቃላችሁ የሚለው ቃል ለትርጓሜ አሻሚ ስለሆነ ነው። ምን ተብሎ ሊተረጎም ይችላል? በአዲሱ መደበኛ ትርጉም እንደዚህ ማየታችሁ ከሆነ እናንተ ሁላችሁ ከቅዱሱ ቅባት ስለተቀበላችሁ፣ ቅዱሱ ቅባት በውስጣችሁ ስለሚኖር እናንተ ሁላችሁ ታውቃላችሁ። ሁላችሁ ታውቃላችሁ፣ ሁላችሁ ትረዳላችሁ፣ ሁላችሁ ታውቃላችሁ። ለምን? ሁላችሁ ውስጥ መንፈስ ቅዱስ ስላለ፣ ሁላችሁ ቅዱሱ ቅባት በውስጣችሁ ስለሚኖር ሁላችሁ ታውቃላችሁ። ያን ጊዜ የነበረው ኑፋቄ አይ ቲንክ አሁንም ያለው የተለየ እውቀት፣ የተለየ መገለጥ፣ ወደ ተለየ እውቀት የደረሱ ሰዎች ጥቂት ሰዎች፣ ወደ ብርሃን ወደ እውቀት የደረሱ ጥቂት ሰዎች ስላሉ ጥቂቶቹ ነው ሊያሳውቋቸው የሚሞክሩት። አሁን በኋላ ባለፈውም ጊዜ አንስተነዋል፣ ኖስቲክ አስተሳሰብ ያልነው የተለየ የእውቀት ብርሃን የበራላቸው ሰዎች እታች ያሉትን የእውቀት ብርሃን ያልበራላቸው ሰዎች እስኪበራላቸው ድረስ ሊያስተምሯቸዋል። እነሱ ናቸው የሚያስቷቸው። የተወሰኑትን በጣም የበራላቸው፣ የተወሰኑትን በጣም አዋቂዎች፣ የተወሰኑትን በጣም በእውቀት የመጠቁና የዳኑ አርገው ስለሳሏቸው ይሄ አይዘራም። እንዴት ነው የምትከላከሉት? እናንተ እኮ ሁላችሁ ታውቃላችሁ። ለምን? ሁላችሁ ውስጥ ቅዱሱ ቅባት ስለሚኖር። እግዚአብሔር የተመሰገነ ይሁን። አሳያችኋለሁ ትንሽ ቆይቼ፣ ግን ስለሚደግመው ደግመን እናንብበው። ወደ ታች ቁጥር 24 እናንተ እስከ መጀመሪያ የሰማችሁትን በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ የዘላለም ሕይወት ነው ይልና ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት ሁላችን ማለት ነው በእናንተ ይኖራል ይልና እንዲያውም ማንም ሊያስተምራችሁ አያስፈልጋችሁም፣ ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸት እንደሌለበት ታውቃላችሁ። ማንም ያስተምራችሁ ዘንድ አያስፈልጋችሁም። በቅድሙ ሴንስ ነው አስተማሪ የለም ሳይሆን፣ ማንም የሆነ የበራለት የተለየ ሰው የተለየ የተቀባ ኖሮ ሌሎቻችሁ ከስር ሆናችሁ ልትማሩ አያስፈልጋችሁም። ኖት ነሰሰርሊ ናው አስተማሪዎች አለን፣ አስተማሪዎች አሉ፣ ትምህርትም አለ። መጽሐፍ ቅዱስ ሐዋርያ ሥራ ስታነቡ አስተማሪዎችና ነቢያት ነበሯት። ለምሳሌ የአንጾኪያ ቤተ ክርስቲያን እየዞሩ የሚያስተምሩ መምህራን ነበሩ። ከክርስቶስ ስጦታዎች መካከል በኤፌሶን 4:11 ላይ ካሉ ከክርስቶስ ስጦታዎች መካከል አንዱ አስተማሪዎች ነው። እግዚአብሔር አስተማሪዎችን ሰጥቷል፣ እንማራለን። ግን በእግዚአብሔር ቃል ስልጣን ግን ከአስተማሪዎችና ከአገልጋዮች ስንማር እነሱ በጣም የተቀቡ እነርሱ በጣም የተለዩ እኛ ከእነርሱ የምንማር አድርገን ራሳችንን ካየን፣ አክቹዋሊ ኑፋቄ የሚጀምረው ከዚህ ነው። ኑፋቄ የሚጀምረው የተለየ አብርሆትና የተለየ ቅባት ያላቸውን ሰዎች ከፍ ከማድረግ ነው። በዮሐንስ ዘመን እሱ ነበር። የተለየ አብርሆትና እውቀት ያላቸውን ከፍ በማድረግ እታች ያሉት ሰዎች እታች ያሉት ይስታሉ እና ዮሐንስ ኢንካሬጅ የሚያረጋቸው ነው ማንንም በዛ ሴንስ ሊያስተምራቸው አይገባም ሁላችሁ ተቀበታችኋል ሁላችሁ ቅዱሱ ቅባት በውስጣችሁ ይኖራል
ምንድነው ቅዱሱ ቅባት እግዚአብሔር የናዝሬቱን ኢየሱስን ቀባው ይላል በመንፈስ ቅዱስ አላል ሐዋርያ 10 ምዕራፍ 10 የመንፈስ ቅዱስ ቅባት ማለት ነው ይሄን በተመለከተ ጥቂት ነገር መናገር አለብኝ አዲስ ኪዳን እንደሚያስተምረን በአዲስ ኪዳን የተቀባው አንድ ብቻ ነው እርሱም ክርስቶስ የተቀባው who is very powerful በአማርኛው the anointed one የተቀባው the one and only የተቀባው ክርስቶስ ዩኒክ ነው ኢየሱስ በጣም ዩኒክ ነው ኢየሱስ ኢሳይያስ 61 1 እሱም ተናግሮታል የጌታ እግዚአብሔር መንፈስ በኔ ላይ ነው ቀብቶኛል የእግዚአብሔር መንፈስ በርግብ አምሳል ፓብሊክሊ በተጠመቀበት ቀን የመጣው ፓብሊክ ዲክላሬሽንና ያ አኖይንቲንግ ይሄ የክርስቶስን መሲህነት የክርስቶስን ልዩትነት የተለየ መሆን አመላካች ነው እሱ ንጉስ ነው እርሱ አምላክ ነው እርሱ የተቀባው ነው ዲ አኖይንትድ ዋን እሱ ነው አሁን በብሉይ ኪዳንም ነገስታት ይቀቡ ነበር በዘይት ንጉስ እሱ ነው አሁን ንጉስ ዳዊት ሳሙኤል ሲሄድ ተዚላችሁ እንደሆነ ሴቤት ለመቀባት ነው ሄደው ይቀባሉ ንጉስ ይሆናሉ ንጉስ ማለት መሲህ ማለት እንደውም አኖይንትድ ማለት ነው አኖይንትድ ይሆናሉ ይነግሳሉ አሁን በሱ ሴንስ ያለም ሁሉ መዳኒትና ንጉስ የተቀባው እሱ ነው the anointed one እሱ ነው ኢየሱስ ነው ክርስቶስ anointed ነው ኦኬ በዛ ሴንስ የተቀባ የለም መጽሐፍ ቅዱስን አያስተምረንም እሱ ነው አክቹሊ አደገኛ ሄረሲ አደገኛ ኑፋቄን ያመጣው ዮሐንስ ይኖርበት በነበረ ዘመን የተለየ ዕውቀት ውስጥ የገቡ የተለየ ቅባት ውስጥ የቀቡና ለመመኑ የሚሰጡ ናቸው ያሳቷቸውና በዛ ሴንስ የለም በዛ ሴንስ ክርስቶስ ብቻ ክርስቶስ ነው መሲህ ክርስቶስ ነው የተቀባው the anointed one የተቀባው እሱ ነው በርሱ ደስ የሚለኝ የምወደው ልጄ ብሎ እግዚአብሔር አብ ያረጋግጠለት እሱ የተለየ ነው ክርስቶስ የተለየ ነው ክርስቶስ ዩኒክ ነው የእርሱ ቅባት የእርሱ ልጅነት የእርሱ ማንነት ከኛ በጣም የተለየ ነው በጣም የራቀ ነው መጽሐፍ ቅዱስ አያነጻጽረንም ራሱ አያወዳድረንም ወንድማችን ነው ኢን ዋን ሴንስ ሰው ስለሆነ ኢየሱስ አጠገባችን ነው ወንድማችን ነው ግን የተለየ ወንድማችን ነው እሱ አምላክ ነው ሰው የሆነው እኛ አይደለንም በሱ ሴንስ ክርስቶስ ነው ዋን የቤተክርስቲያን ራስ እሱ ነው አንድ ቅቡ ቤተክርስቲያን አሁን የላትም አንድ ቅቡ የቤተክርስቲያን ራስ ክርስቶስ ራሱ ነው ግን ያቀባት የርሱ ቅባት ከርሱ ዘንድ የመጣ ልከዋለው ያለው ያቀባት ያ አኖይንቲንግ ደግሞ በሰዎች ውስጥ ደግሞ ያድራል እሱ የተለየ የተቀባ ነው ያ ቅዱስ ቅባት ደግሞ በሰዎች ሁሉ ውስጥ ደግሞ ያድራል በሰዎች ሁሉ ውስጥ ሳይሆን በአማኞች ሁሉ ውስጥ ያድራል የሚያድረው ግን በሁሉ ውስጥ ነው በተለዩ ሰዎች የተለየ ቅባት የለውም እግዚአብሔር ይሄ እንግዲህ ካከራከረቀስ ብለን ወደፊት እናያለን የተለየ ቅባት ለተለየ ሰው የለውም እግዚአብሔር በመንፈስ ቅዱስ አማኞቹን በሙሉ ቀብቷል መንፈስ ቅዱስ በውስጣችን ይኖራል ስናምን የተቀበለው መንፈስ ቅዱስ ከዛ በኋላ በልዩ ልዩ መንገድ ሪፍሬሽ የሚያረጋን መንፈስ ቅዱስ በጸጋ ስጦታዎች ፕሮቫይድ ያረጋን መንፈስ ቅዱስ ይመጣል ያስተምራቸዋል የተባለው መንፈስ ቅዱስ ግን በሁላችን ውስጥ ይኖራል ሶ አንድ የተለየ የተቀባ ሰው ሊያስተምረን አያስፈልገንም ነሰሰርሊ በውስጣችን መንፈስ ቅዱስ ያለው ሊያስተምረን ስለሆነ ይመጣው እንዴት ነው ኑፋቄን ጨለማ ምን ሸሸው በውስጣችን ባለው በመንፈስ ቅዱስ አማካኝነት ከቃሉ በመማር የእግዚአብሔርን ቃል ሊያስተምረን የእግዚአብሔርን እውነት ሊያሸክመን እኮ ነው መንፈስ ቅዱስ የመጣው ይሄን ራሳችሁ ልታዩት ትችላላችሁ ከዚህ ፊት በህይወት ተገለጠ አይተነዋል ዮሐንስ ወንጌል ምዕራፍ 15 ላይ ምዕራፍ 16 ላይ ጌታችን በተደጋጋሚ የተናገረው አሁን አክቹሊ ብዙ ነገር አላስተምራችሁ ማለት ሊሸከሙት ስለማይችሉ ግን ያ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራቸዋል ይሄ ለማን ነው ለመመናን በሙሉ ያ የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራቸዋል
መምህራን አስተማሪዎች አሉ ያስፈልጋሉ ያስፈልጋሉ ግን እነርሱ የተለዩ እኛ ዝቅ ያለን ስለሆነን ሳይሆን ሁላችን ከመንፈሱ እንማራለን በልዩ ልዩ የጸጋ ስጦታ በእኩልነት ግን ልዩ ልዩ የጸጋ ስጦታ ግን አለ በዛ የጸጋ ስጦታ ሰንስ የሚያስተምሩ አሉ የሚመግቡ አሉ ሐዋርያት አሉ ነቢያት አሉ መጋቢያን አሉ ልዩ ልዩ ጸጋዎች አሉ በልዩ ልዩ ጸጋ እናገለግላለን እንጂ ያ መንፈስ ግን በሁላችን ይኖራል በእኩልነት በሚያምን ሁሉ ላይ በስጋ ለባሽ ሁሉ ላይ ኢዩኤል ምዕራፍ 2 ነበር የተጠቀሰው ሐዋርያው ጴጥሮስ በጴንጤቆስጤ ቀን በባለ 50 ቀን የተጠቀሰውና በስጋ ለባሽ ሁሉ ላይ ከመንፈስ ያፈስታል ያለው እዚላችሁ እንደሆነ አሁን በብሉይ ኪዳን በተወሰኑ ሰዎች ብቻ ነው ተለይቶ የሚቀባው የሚያርፈው በነገስታቱ ላይ ወይ በተወሰኑ ነቢያት ላይ ነው የሚያርፈው እንጂ በስጋ ለባሽ ሁሉ ላይ አይመጣም ነበር መንፈስ ቅዱስ አሁን ክርስቶስ ስለመጣ ስለሞተ ኃጢያታችን ዲል ስለተደረገ መንፈሴን በስጋ ለባሽ ሁሉ ላይ አፈስታለሁ ነው አሁን የተለዩ የተቀቡ ሰዎች ሳይሆን በስጋ ለባሽ ሁሉ ላይ በሚያምኑ ሁሉ ላይ እግዚአብሔር መንፈሱን አፍስሷል እግዚአብሔር የተባረከ ይሁን በውስጣችን ባለ በመንፈስ ቅዱስ አማካኝነት በመማር እናንተ ሁላችሁ ታውቃላችሁ ማወቅ ትችላላችሁ የእግዚአብሔርን ቃል ለመማር እግዚአብሔርን ለማወቅ የተለየ መግቢያ ሰውዬ አያስፈልጋችሁም የተለየ መግቢያ የተቀባ ሰው አያስፈልጋችሁም እናንተ ራሳችሁ ልታውቁ ትችላላችሁ እናንተ ራሳችሁ ልትማሩ ትችላላችሁ እናንተ ራሳችሁ ተቀብታችኋል እናንተ ራሳችሁ ቅዱስ ቅባት በውስጣችኋል ልታውቁ ትችላላችሁ እኛ ለምሳሌ በቤተክርስቲያን ውስጥ የምናገለግል ሰዎች በልዩ ልዩ ጸጋ እናገለግላችኋለን እግዚአብሔር በሰጠን ጸጋ ደጋግ መጋቢያን እንደመሆናችን መጠን እናገለግላችኋለን ግን ይሄ ማለት ሁሉን ነገር በእኛ አማካኝነት ታውቃላችሁ ማለት አይደለም በእኛ አማካኝ በሰዎች አማካኝነት ሳይሆን የእግዚአብሔር መንፈስ በውስጣችን የመጣው ሊያስተምረን ስለሆነ በመንፈስ ቅዱስ የእግዚአብሔርን ቃል በመማር ከኑፋቄ ጨለማ መውጣት ያስፈልጋል ክርስቶስን ከካደ አስተሳሰብ ራሳችንን የምናወጣው በውስጣችን በሚኖረው በመንፈስ ቅዱስ የእግዚአብሔርን ቃል አውቆ በመገኘት ነው ሰዎች ሲያስተምሩን እንኳን በመንፈስ ቅዱስ መማር መቻል እኮ አለብን አሁን እኛ የምናስተምረውን እኮ በመንፈስ ቅዱስ መመዘን ያስፈልጋል የክርስቶስ ተቃዋሚ ነው አይደለም ክርስቶስን ዝቅ አድርጎ ራሱን ከፍ የሚያደርግ ነው አይደለም ማጥለል ያስፈልጋል የመጣ ትምህርት ሁሉ እየተቀበልን ከውሸት ጨለማ ጋር ከተዳበልን እግዚአብሔር ብርሃን ነው ከሚለው ጋር አብሮ አይሄድም እግዚአብሔር ብርሃን ስለሆነ ከእግዚአብሔር ጋር ህብረት ያላቸው ከኑፋቄ ጨለማ ይሸሻሉ በውስጣቸው በሚኖረው በመንፈስ ቅዱስ በመማር የእግዚአብሔርን ቃል ሁለተኛ ግን ከሐሰት ጨለማ የሚጠበቁት ደግሞ በተማሩበት እውነት በመጽናት ነው በተማሩት እውነት በመኖር በመጽናት ማወቅ ብቻ ሳይሆን በመጽናት በመኖር በመተከል ነው እሱ ነው አንዱ ትኩረት ቁጥር 22 ጀምሮ አለ እናንተስ ቁጥር 24 ተመልከቱ እናንተስ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር መጀመሪያ የሰማችሁ ወንጌላለች ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ መጀመሪያ የተማራችሁ ጸንታ ትኖር እነኚህ መናፍቃኑ ወደ አዳዲስ መገለጥ ወደ አዳዲስ አስተሳሰብ በእውቀት እንግዲህ ከዚህ ፍት ስላየነው ነው በእውቀት ያደጉ በተለየ አይነት እውቀት ያደጉ ወደ ተለየ አይነት አዲስ አስተሳሰብ መድረስ ስለነበረ ወደ አዲስ ነገርስ መግባት ስለነበረ አስተሳሰባቸው በመጀመሪያው በመጽናት ነው የምትድኑት ያን የዘላለም ህይወት ተስፋ መታገኙት ቁጥር 25 በመጀመሪያ በተማራችሁት ጽኑ መጀመሪያ በተማርነው በመጽናት ነው የተማርነውን እየጣለን አዲስ ነገር ለማወቅ ምን ይሄድ ሰዎች አይደለንምኛ መጀመሪያ በተማራችሁት ወንጌል ጸንታችሁ ኑሩ ወነተኛ እንደሆነ የተቀበላችሁት ያስተማራችሁ ቁጥር 27 እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በርሱ ኑሩ መጀመሪያ በተማራችሁት በዚያች ትምህርት ኑሩ አዲስ ነገር ለማግኘት አዲስ ነገር ለማውረድ በሚል ሰበብ ነው በጣም ብዙ ጊዜ ብዙ ሰዎች መጀመሪያ የተማሩትን እውነት በመጣል ከክርስቶስ መስመር የሚወጡትና በአገራችን አባባል የቆቱን አወርድ ብላ እንደሚባለው ማለት ነው ያለላ ያልተገለጠ ያለ ይመስል እግዚአብሔር እኮ ገልጦልናል እግዚአብሔር ለናውቅ የሚገባውን በሙሉ እኮ ገልጦልናል የእውነት እየተገረመን ነው ምን ኖረው ስለሚገለጥልን ሁሉ ጊዜ ግን ለማወቅ ለመዳን ለመታዘዝ ለርሱ ለመኖር የሚገባው ነገር በቃሉ አሳውቆናልና የእግዚአብሔርን ቃል በመማር መጀመሪያ በተመሰረተንበት መሰረት ላይ ጸንቶ በመኖር ነው ምንጸናው የመጀመሪያውን በማፍረስና ወደ አዲስ ነገር ለመግባት በመወከር ሳይሆን በመጀመሪያው በመጽናት ነው በመንፈስ ቅዱስ በመማር በተማርነው በመጽናት ከ ኑፋቄና ከሐሰት ጨለማ መውጣት ነው አንዱ የአዲሱ ሕይወት ባህሪ ወገኖቼ። ወደ እግዚአብሔር ብርሃን የመጡ ሁሉ ከሐሰት ጨለማ ይሸሻሉ። የሐሰት ጨለማና የእግዚአብሔር ብርሃን አንድ ላይ አይኖርም። በጣም ሁሉን ነገር አንድ ላይ ለማስኖር የሚጥሩ ክርስቲያኖች አሉ። ይሄም ከእግዚአብሔር ሊሆን ይችላል፣ ያንም ከእግዚአብሔር ሊሆን ይችላል፣ ይሄም ከእግዚአብሔር ሊሆን ይችላል፣ ይሄም ይሄ አይሆን ማለት እግዚአብሔር የተማሩ እግዚአብሔር ብርሃን ስለሆነ ሐሰትን ይጸየፋሉ። ሐሰትን መጸየፍ አክቹአሊ ከእግዚአብሔር ጋር ያለን ህብረት ምልክት ነው። አንዱ ምልክት አንዱ ማረጋገጫ ሁሉን አለመቀበል ነው። አክቹአሊ ከእግዚአብሔር ጋር ህብረት እንዳለን አንዱ ማረጋገጫ ብርሃን ነው። እግዚአብሔር ብርሃን ስለሆነ ሁሉን አለመቀበል ነው። የክርስቶስ ተቃዋሚ መንፈስ ስላለ እርሱን አለመቀበል ነው። ሁላችን ከእግዚአብሔር ለማወቅ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ አንዱ አንዱን እወቅ ብሎ የሚያስገድድበት አይነት የሚያስተምርበት ኪዳን እኮ አይደለም አዲስ ኪዳን። ትንቢተ ኤርምያስ 31 ላይም እኮ አዲስ ኪዳን አመጣለሁ ከህዝቤ ጋር ካለ በኋላ ያንዳንዱ ሰው ባልንጀራውን አንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም ይላል። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። ወደዚህ ኪዳን ነው የመጣ ነው። ወደዚህ ኪዳን እግዚአብሔር በሁላችን ውስጥ የሚኖርበት መንፈስ ቅዱስ በሁላችን ውስጥ የሚኖርበት ሁላችን የምናውቅበት ኪዳን ስለሆነ ሰዎች አያስቷችሁ። ህይወትን ከስህተት መጠበቅ ከእግዚአብሔር ብርሃንነት ጋር አብሮ የሚሄድ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምዕራፍ ሁለት እግዚአብሔር ብርሃን ነው የሚል ሰው በምን ይታወቃል? እግዚአብሔርን ቃል በመታዘዝ ይታወቃል። እግዚአብሔር ብርሃን ነው ብሎ ከእግዚአብሔር ጋር ህብረት የፈጠረ ሰው በምን ይታወቃል? ወንድሞችን በመውደድ ይታወቃል። እግዚአብሔር ብርሃን ነው ብሎ ከእግዚአብሔር ጋር ህብረት የመሰረተ ሰው በምን ይታወቃል? ዓለምንና መለኪያዋን በመጸየፍ ይታወቃል። እግዚአብሔር ብርሃን ነው ብሎ ከእግዚአብሔር ጋር ህብረት ያደረገ ሰው በምን ይታወቃል? የሐሰትንና የኑፋቄን ጨለማ ከህይወቱ በማስወገድ ይታወቃል። እግዚአብሔር ብርሃን ነው። ህይወታችን በብርሃን የተሞላ በብርሃን የምንመላለስ ሰዎች እግዚአብሔር ያርገን። በሚመጡት ጊዜያት ደግሞ ምዕራፍ 3ን ለማየት እንሞክራለን። እግዚአብሔር ይባርካችሁ። የእግዚአብሔር